የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዛሬ ቅዳሜ የካቲት 14 2012 ዓመተ ምህረት ዝግጅታችንን ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀምረናል። ለዛሬ ከሳምንት ውስጥ ከተሰሙ ዝግጅቶቻችን መራርጠን ይዘንላችኋል። ምሽቱን ያስተናገድኳችሁ ምቆየው ኤደን ገረመው፣ ፕሮግራም በማቀናበር ደግሞ ኤልያስ አስማረ ነን። ምርጫችሁ አርጋችሁ ስለምታዳምጡን እያመሰገንን ከኛ ጋር ትቆዩ ዘንድ እንጋብዛችኋለን። በቻይና ውሃን የጀመረው የኮሮና ቫይረስ ስርጭት በይፋ መዘገብ ከተጀመረ 6 ሳምንታት ተጠግቷል። እንደ የዓለም የጤና ድርጅት መሰረት 26 የሚሆኑ ሀገራት በቫይረሱ የተያዘ ሰው እንዳገኙም አስታውቀዋል። ቫይረሱ በአደገኛ ሁኔታ ከሰው ወደ ሰው ባለው ስርጭት ሳቢያም የቫይረሱ መነሻ ናት ተብላ የምትታሰበውና ወደ 11 ሚሊዮን የሚጠጉ ነዋሪዎች ያሉባት የቻይናዋ ከተማ ውሃን እንቅስቃሴዋ ተገድቧል። በዚህ መሃል በቻይና የሚገኙ ወደ 300 ኢትዮጵያውያን ተማሪዎችም ባሉበት እንዲቆዩ ተደርጓል። ይሁንና ተማሪዎቹ አሁን ያለንበት ሁኔታ አስጊ በመሆኑ መንግስት ካለንበት እንዲያወጣን በማለት እየጎተጎቱ ይገኛሉ። ይህን በተመለከተም በቻይና የኢትዮጵያ አምባሳደር ተሾመ ተውጋጋ ደውለን ነበር። አምባሳደሩ የተማሪዎቹን ከውሃን መውጣት በተመለከተ እስካሁን ምንም አዲስ ለውጥ እንደሌለና ኢትዮጵያውያን ብቻ ሳይሆኑም ወደ 4000 የሚጠጉ አፍሪካውያን ተማሪዎች በውሃን ከተማ እንደሚገኙ ጠቅሰው ተማሪዎቹ አሁን ባሉበት ሁኔታ ለምግብና ለሌሎች እንደፊት መሸፈኛ ጭንብል ያሉ መሳሪያዎችን እንዲገዙ ለመደገፍ እንዲረዳ ከመንግስት ለ300 ተማሪዎች ለሁለት ወራት የሚቆይ የ200 ዶላር ድጋፍ ጠይቀው እንደተፈቀደላቸው ገልጸዋል።
ኮሮና ቫይረስን በተመለከተ ያሉ ዴቨሎፕመንቶች በዋናነት ያው አሁን ቢሆን የመከላከልና ስራ ላይ ከተማሪዎች ማህበር ጋርና እንደዚህ የጋራ መድረክ ፕላትፎርም ፈጥረን እስካሁን ድረስ ባደረግናቸው ነገሮች ዙሪያ፣ አሁንም ባሉ ችግሮች ዙሪያ ወደፊትን ኮሚኒኬሽናችን እንዴት መቀጠል እንችላለበት፣ እንዴት በጋራ ተግዳሮት መሻገር እንችላለን የሚል ውይይት አድርገን ከዚያ ጋር ተያይዞ ድንገት የመጣ ቫይረስ ወረርሽኝ በመሆኑ ምክንያት ተማሪዎች እዛ ባሉበት ቦታ ራሳቸውን ለመከላከልና ቫይረሱ ምክንያት በከተማው ተከሰተው አንዳንድ የምግብን የአቅርቦት እጥረት አለ ለተጨማሪ ወጪ የተደረገበት ሁኔታ ስላለ ተማሪዎቻችንን ለመደገም ለማገዝ የሚያስችል የገንዘብ ድጋፍ መንግስት እንዲያደርግ ጠይቀናል። ያቀረብነው ጥያቄም ተፈቅዶ መጥቶ አሁን ከተማሪዎች ማህበር ጋር ገንዘቡን በየአካውንታቸው ለመላክ የዝግጅት ስራ ጨርሰን በየአካውንታቸው እንዲደርስ እናደርጋለን።
በሌላ በኩል የተማሪዎቹ ወላጆች በውጭ ጉዳይ ሚኒስቴር እና በጠቅላይ ሚኒስቴር ቢሮ ተገኝተው ልጆቻችን እዚህ መጥተው ማቆያ ይግቡልን ሲሉ ተማጽነዋል። አሁን ላይ ገንዘቡ ምንም አይነት መፍትሄ አይሆነንም ሲሉ ይገልጻሉ።
እኔ ስሜ የጉና ወርቅ ሀሰን ይባላል። የድሬዳዋ ነዋሪ ነኝ። ልጄ ሱራፌል ወንደሰን በዋን ከተማ ብቻን ዩኒቨርሲቲ የሶስተኛ አመት ኢንጂነሪንግ ተማሪ ነው እና የኛ ሀሳብ ሁሉንም ተማሪ በመወከል ነው። እሱ በጣም ከባድ ችግር ላይ ነው ያሉ። ወደ 25 ቀን ገደማ ይሆናቸዋል። ከዶርም አይወጡም፣ በር አይከፈትም፣ መስኮት አይከፈትም። በቀን አንድ ጊዜ ነው የሚበሉት። ከባድ ችግር ላይ ነው ያሉት። እንደሚነግሩ ከሆነ ኘዋለሁ የሚጠይቀኝ ጥያቄ እናንተ ጠይቁልን ነው። አሁን እኔ ከድሬዳዋ መጥቼ አዲስ አበባ ላይ ነው ያለሁት። ውጭ ጉዳይም ሄደን ነበረ፣ ወደ ጠቅላይ ሚኒስትር ቢሮ ሄደን ነበር። በብዙ ሆነን ወላጆች ሆነን ወደ 100 አካባቢ እንሆናለን። አሁን አርብ ለታ የሄድነው ከዛም በፊት ማክሰኞ ዕለት እኔ በግሌ ሄጄ ነበረ፣ ውጭ ጉዳይ ቆንስላ ጽህፈት ቤት ማለት ነው። ቅጽ ተሰጠኝና እዛ ቅጽ ላይ ሞላው ያው ልጆቹ ወደ ሀገር ይመለሱ እንጂ ወደ ሀገሩ ይመለስ የሚል ነው። የመንግስት ተባበረን እና ወደ ሀገራችን እንመለስ ነው የነሱ ጥያቄ። እኛም ወላጅ እንደመሆናችን መጠን በድጋሚ እንደገና ተሰብስበን ሰኞ ዕለት ጠቅላይ ሚኒስትር ቢሮ ነበር ይሄድ ነው። ከዛ እንግዳ መቀበያ ክፍል ገብተን የተወሰኑ ልጆች ናቸው ገብተው ያናገሩት ትግሪ ጠቅላይ ሚኒስትር የሚጻፉ ተብሎ ያ ተጻፈ ተሰራና ያ ተሰጥቶ ነበረ። ከዛም በኋላ እንግዲህ በቴሌግራም ላይ መልሱን እንሰማለን ተባብለን ተለያየን። በግሌ የምልሽ ልጆቹ ወደ ሀገራቸው ይመለሱልን ነው። በቃ በራሳችንም ወጪ ቢሆን ልጆቹ ወደ ሀገራቸው ይመለሱ፣ ይሄ ነው በቃ ጥያቄ። እና የኢትዮጵያ መንግስት ዜጋውን የሚወድ መንግስት ስለሆነ ማጸነዋለሁ፣ ልጆቹን ወደ ሀገር ይመልስልን ብዬ ማጸነዋለሁ።
ስሜ ቶፊቅ ሀሰን ይባላል። ልጅህ በሸዋንግ ሶስተኛ ተማሪ ነው። አሁን በአሁኑ ሰዓት ደግሞ መንግስት ለቀለብ የሚሆን ገንዘብ ለመስጠት ቃል ገባላቸው። እነሱ ገንዘቡን ምንም አልፈልግም። ምንም አያደርግልንም። ከዛ ምግብ የሚሆነው ምግብ የሚያገኙት በሳምንት አንድ ቀን ይፈቀድላቸው ከትምህርት ቤቱ። ያኛውንም አራትና አምስት ኪሎ ሜትር ሄደው የሚከፍት። በተለይ ደግሞ እኔ ልጅ ያለበት ትምህርት ቤት ዳገት አካባቢ ስለሆነ ያንን አራት ኪሎ ሜትርና አምስት ኪሎ ሜትር ተሸክሞ ለመምጣት በጣም ስቃይ ነው። ምክንያቱም እዛ ትምህርት ቤቶች ያሉት ወደ 60-50 አካባቢ ናቸው። ሁሉም አይወጡም ለመግዛት። ለመግዛት የሚመጡት የተወሰኑ ናቸው። በሻንጣ ነው የሚገዙት። በሻንጣ ደግሞ ሲገዙ በጣም ብዙ ነው። ምክንያቱም ሸር ስለሚያዩ ከተማሪዎቻቸው ጋር ያን ሁሉ ተሸክሞ ለመግባት ስቃይ ነው። እንደው ስቃይ ነው ያሉት። አሁን ነው መንገድ የጀመሩት። በቃ ተስፋ እየቆረጡ ነው ያሉት። እነዚህ ምግብ ብቻ በልተን ምናደርጋለን? አእምሯችን ግን እየተበላሸ ነው ያሉት ነው የሚሉት። እነሱም እኛም የምንፈልገው ምንድን ነው? ልጆቻችን በሰላም ይመለሱ። የሄዱት እነዚህ ሰዎች ሀገር ጠቅሞ ቤተሰቦቻቸው ሊጠቅሙ ሰዎቻቸውን ጠቅሙ ነበረ፣ ግን አልሆነም። ይህ በሽታ ደግሞ በጠቅላላ በዓለም ላይ መጥፎ ደረጃ እየተወራ ነው ያለው። ለእኛ ብቻ አይደለም። ጠቅላይ ሚኒስትሩን ደብዳቤ ሰጥተናል። መልስ እየጠበቅ ነው፣ ግን መልሱ ምን እንደሆነ አልገባንም። ምንም እንሰጣለን እና እንደዚህ እናደርጋለን።
በውሃን ዩኒቨርሲቲ ሁቤ ግዛት የሲቪል ኢንጂነሪንግ ተማሪ የሆነው አማኑኤል እያሱም በጭንቀት እያለቅን ስለሆነ መንግስት ወደ ሀገር ያስገባን ሲል ጠይቋል።
አሁን ያለ ነው ያው በጣም ነው የሚያስፈራው፣ በጣም ነው የሚያጨናንቀን። ጠዋት ስንነሳ የሞት ዜና ነው የምትሰማው። ይህን ያክል ሰው በቀን ከ97 በላይ ሰው መቶ ሰው አዲስ ሰው ሞተ ሲባል እና በቀን ወደ 14,000 አዲስ ታማሚ በጣም ነው የሚጨንቀን ማለት ነው። ምንም ምግብ ሁላ መብላት አልቻለም። እኛ አሁን እስካሁን ከ21 ቀን በላይ ስለቆየን ብዙዎቹ እንደውም ሙሉ በሙሉ ጤነኛ ነን በምንባል ሁኔታ ላይ ነን ያለ ነው። ኢትዮጵያ አየር መንገድ አንዴ ወደዚህ እየበረረ ስለሆነ አንዴ ወስዶን ኢትዮጵያ አስገብቶን 15 ቀን ከዛም በላይ እንደውም ኳረንታይን ውስጥ አስቀምጦን ጤንነታችን ሲረጋገጥ ለመልቀቅ ቢወስዱ በጣም ጥሩ ነው። እኛ ኢትዮጵያ ሕዝብን ብዙ ጊዜ ብዙ ልጆችም ሲያወሩ እንደ ታማሚዎች ነው እየታየን ያለ ነው እና ሁላችንም ጤነኞች ነው። ስለዚህ እኛ ሄደን 15 ቀን እንደውም ከዛ በላይም ኳረንታይን ገብተን እንቀመጣለን፣ እንመረመራለን። አስፈላጊውን ሁሉ ማድረግ ተደርጎልን ወደ ሕዝቡ ቢያቀላቅሉ ጥሩ ነው ብዬ ነው የማስበው እና ኢትዮጵያ መንግስት በዚህ ዙሪያ ያለውን ነገር ቢረዳን ለመርዳት ቢሞክር አሪፍ ነው።
ይህን ጉዳይ በተመለከተ ማመልከቻ ገብቶላችኋል ወደ ተባለው ወደ ውጭ ጉዳይ ሚኒስቴር ደውለን ነበር። የውጭ ጉዳይ ሚኒስቴር የህዝብ ግንኙነት ኃላፊ አቶ ነቢያት ጌታቸው በውሃን የሚገኙ ተማሪዎች ያሉበትን የምግብና የቁሳቁስ ችግር ለማሟላት በቻይና ከሚገኘው የኢትዮጵያ ኤምባሲ ጋር በመተባበር የገንዘብ ድጋፍ ለማድረግ መፈቀዱን ገልጸው የመመለሳቸውን ውሳኔ በተመለከተ ግን አሁን ላይ ምንም የሚያውቁት ነገር እንደሌለ ነግረውናል። በመደመጥ ላይ የሚገኘው ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰው ጋቢና ቪኦኤ ነው። በፌስቡክ ቪኦኤ አምሃሪክ ላይ እየተደመጥን እንገኛለን በቀጥታ ስርጭት፣ እንዲሁም ደግሞ በትዊተር ሀሽታግ ጋቢና ቪኦኤን በመጠቀም አስተያየትም ካላችሁ ልታደርሱን ትችላላችሁ። እዛው ፌስቡክም ላይ መልእክቶቻችሁን አስቀምጡልን። ጋቢና ቪኦኤ አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችንን ተጠቀሙ። 2022059942 የውስጥ መስመር 14 በሚለው በነጻ ደውላችሁ ድምጻችሁን መልእክት አስቀምጡልን፣ እንደውላችኋለን። ቀጣዩ ደግሞ ኢትዮጵያ ስነ ምህዳርና አካባቢን የሚመለከቱ ጉዳዮችን በልዩ ሁኔታ የሚመለከት ፍርድ ቤት ለማቋቋም ጉዞዋን ጀምራለች የሚል ዘገባ ነው። የፍርድ ቤቱን ማቋቋሚያ ረቂቅ ሕግ በማዘጋጀት ላይ የሚገኘው የኢትዮጵያ የአካባቢ ደንና አየር ንብረት ለውጥ ኮሚሽን ባልደረባ ዶክተር አየለ ሄጋና ለአሜሪካ ድምጽ ሬዲዮ እንደተናገሩት የፍርድ ቤቱ መቋቋም በሰዎች ምክንያታዊ ያልሆነ አጠቃቀም በአካባቢ ላይ የሚደርሱ ጫናዎችን ለመቆጣጠር ጉልበት ይሆናል ይላሉ። ሀብታሙ ስዩም ቀጣዩን ዘገባ አሰናድቷል።
ዓለም አቀፍ ምጣኔ ሀብት ተኮር ተቋማት እንደመዘገቡት ኢትዮጵያ ባለፉት ጥቂት አስርት ዓመታት ውስጥ እያደገች ነው። ይህ እድገት በኢንዱስትሪዎች መስፋፋት፣ በመንገዶች መበርከት፣ በአገልግሎቶች መሻሻል እንደ ሁኔታው መገለጹ የብዙሃን ተስፋ ምንጭ ነው። ሆኖም ግን ይህ እድገት የጎንዮሽ አደጋ እየተወ እንዳያልፍ ከሚጨነቁት መካከል የአካባቢ የደንና አየር ንብረት ባለሙያዎች ይጠቀሳሉ።
በርካታ የብክለት ችግር አለ። ኢኮኖሚ እድገት በተለይ ኢንዱስትሪ ሲያደግ የበካይ ነገሮች ይመነጫሉ። እንደ ፍሳሽ የሚመነጩ ይኖራሉ። ነፋሻ ሆነው ወይም ጋሴስ የምንለው የሚወጡ በካይ ነገሮች አሉ። እንደዚህም ደረቅ ሶሊድ ዌስት የምንለውም ችግሮች አሉ። ከዛ ባሻገር የተፈጥሮ ሀብቶችን ዘላቂነት በሌለው መልኩ ውሃ ሊሆን ይችላል፣ መሬት ሊሆን ይችላል፣ ደን ሊሆን ይችላል፣ ሌሎች የተፈጥሮ ሀብቶችን መጠቀም ጋር ተያይዘው የሚታዩ ነገሮች አሉ።
ዶክተር አየለ ሄጋና የአካባቢ ደንና አየር ንብረት ለውጥ ኮሚሽን የፖሊሲ ሕግና ጥናት ክፍል ዳይሬክተር ናቸው። እሳቸው እንደሚሉት ቀደም ብለው የወጡ ስነ ምህዳር ተኮር ሀገራዊና ክልላዊ ሕጎች በልዩና በሰፋ ሁኔታ የሚታዩበት ፍርድ ቤት ለማቋቋም ጉዞ ተጀምረዋል።
እነኚህ ማህበራዊና ኢኮኖሚያዊ ልማቶች አካባቢ ተቀባይነት ባለው መልኩ ማህበራዊ ደህንነትን በጠበቀ መልኩ የማይለሙ ከሆነ የዘላቂ ልማት ማረጋገጥ በጣም አስቸጋሪ የሚሆንበት ሁኔታ አለ። ከዛ ጋር ተያይዞ እንደ ሀገር በርካታ አካባቢ ህግን የሚተገብሩ ተቋማት የተዘረጉበት ሁኔታ አለ። በርካታ ህጎችና ፖሊሲዎች እንደዚሁ ወጥተው በስራ ላይ የዋሉበት ሁኔታ አለ ማለት ነው። እነኚህ አካባቢ አስተዳደር ፍርድ ቤቶች የአካባቢ ጉዳዮች ላይ በተፋጠነ መልኩ የውሳኔ መስጠት የሚችሉ አንጻራዊነት የምክንያታዊ አጭር ጊዜ ውስጥ ውሳኔ ለመስጠት ብቃት ባላቸው ዳኞች፣ ባለሙያዎች ስራዎችን የሚሰሩ እንዲሆኑ ታሳቢ የሚደረግበት ነው።
ዶክተር አየለ የሚመሩት ቡድን በኢትዮጵያ የመጀመሪያ የሚሆነውን አረንጓዴ የአካባቢ አስተዳደር ፍርድ ቤት ለማቋቋም የሚያስችለውን ህግ በማርቀቅ ላይ ይገኛል። ለመሆኑ መደበኛው ፍርድ ቤት መሰል ጉዳዮችን ለማየት የሚያበቃ ስልጣንና ብቃት አልነበረውም ወይ የሚል ጥያቄ ሊነሳ ይችላል።
መደበኛ ፍርድ ቤቶች ሊያዩ ይችሉ ይሆናል። ነገር ግን መደበኛ ፍርድ ቤቶች ከህግ ሙያ በተጨማሪ የአካባቢ ጉዳዮች ተጨማሪ እውቀት የትምህርትንም ሆነ የልምድ ብቃትን የሚፈልጉ ከመሆናቸው ጋር ተያይዞ በውጤታማ በሆነ መልኩ ለመያዝ በተለየ መልኩ ብዙ ሀገራት ወደዛ እየሄዱ ነው። በተለይም አሁን የደቡብ አሜሪካ ሀገራትን ካየነው በስፋት ሄደውበታል። አፍሪካ ውስጥም በስፋት ሀገራት እየሄዱ ያሉበት ሁኔታ አለ። ውጤታማነት እየታየ ነው በዛ መልኩ መሄዳቸው። እንግዲህ የእኛ ሀገርም በዛ መልኩ መሄድ በአካባቢ ጥበቃ ላይ እየተሰሩ ያሉ ስራዎችን ይበልጥ አጠናክረን እንድንሰራ ያግዛል የሚል ታሳቢ ነው የተያዘው።
ህጉን የማዘጋጀት እንቅስቃሴው ኢትዮጵያ ለቀጣይ 10 ዓመታት ልትጠቀምበት ያሰናዳችው የኢትዮጵያ ብሔራዊ የአካባቢ ህግ ዝግጅትና ማስፈጸም መርሃ ግብር መሰረት አድርጎ የሚከናውን ነው። መርሃ ግብሩ በቀጣይ 3 ዓመታት ኢትዮጵያ አካባቢን የሚመለከት የራሷ ፍርድ ቤት እንዲኖራት ወጥኗል። ይሄ የህግ ረቂቅ ተገቢው ውይይትና የባለሙያዎች ግብዓት ታክሎበት የኢትዮጵያ አረንጓዴ ፍርድ ቤት እውን ከሆነ በሰዎች ምክንያታዊ ያልሆነ አጠቃቀም በአካባቢ ላይ የሚደርሱ ጫናዎችን ለመቆጣጠር ኮሚሽኑን ለመሰሉ ተቋማት ጉልበት እንደሚሆን ዶክተር አየለ ሄጋና ነግረውናል።
የማሊ ተወላጅ የሆነው ዓለም አቀፍ የሙዚቃ ባለሙያ የሳሊፍ ኬታን ሙዚቃ ነበር የሰማነው። ከዚህ በመቀጠል ደግሞ ከአንድ ወጣት ጋር እናስተዋውቃችኋለን። ሲሳይ ጸጋዬ ይባላል። በድሬዳዋ ከተማ በሚገኘው ቴክኒክና ሙያ ኮሌጅ ተምሮ ተመርቋል። በከተማው የስራ እድል ባለመኖሩ ላይ የአካል ጉዳተኝነቱ ተጨምሮበት በቀላሉ ስራ ማግኘት እንዳልቻለም ይናገራል። ነገር ግን የዕለት ጉርሱን ለማሟላት በወቅቱ ከነበረችው 50 ብር ላይ 30 ብር ጨምሮበት የጀበና ቡና መሸጥ ይጀምራል። አሁን ላይ በ2 ዓመት ውስጥ የዕለት ጉርሱን ከመሸፈን አልፎ ልጁን በግል ትምህርት ቤት ውስጥ ማስተማር ጀምሯል። ጅምሩን ለማበረታታት ሄዳሽን ባንክም 15,000 ብር የገንዘብ ስጦታ አበርክቶለታል። ዲስ ቸኮል ከድሬዳዋ ዘገባለሁ።
ሳይ ጸጋ ይባላል እና የቡና ምናምን እያፈላው ይጠጣል። አካል ጉዳተኛ ነው። በመጀመሪያ ቀን ስራ ሰራ ነበረ። በ15 ብር ቀን ስራ ሰራ ነበረ። ከዛ ጀምሬ ቀን ስራ እየሰራሁ ያለው ሌላው እንታው አልቻልኩም። ቀን ስራ መስራት ማለት አልቻልኩም ነበር። ብዙ ሸክም እግሬ አካል ጉዳተኛ ስለሆነ ብዙ ሸክሞች ስላሉ መሸከም ምናምን ስላለ አስንቴውና ወደ ሙያ አዘነበል። ቀን እየሰራሁ ወደ ትምህርት መማር ጀመርኩ። ትምህርቴን ኢትዮ ጣሊያን ሙያ ኮሌጅ ቀን እየሰራሁ ማታ ማር ነበር። ከዛ ወደ ኤሌክትሪክ መስመር ዝርጋታ እና ጥገና እንደዚህችን ስማር ነበረ። ይህን እየተማርኩ የተማርኩ በዚህም ስራ አላገኘሁ ነበር። አንዳንዴ ይገኛል፣ አንዳንዴ አይገኝም። በዛ ሙያ በቃ ቤተሰቤን መምራት ስላልቻል በዚህ እየሰራሁ ያለው ወደ ቡና ማፍላት ጀመርኩ ማለት ነው። ከዛ ቡናውም እየሰራሁ ከዛ አገባሁ። እሷም ባለቤቴም ያው ጉብዝ ነች፣ ቡና የቡና ልምድ አለ። እሷም ወደዚህ ሙያ እንድትገባ አደረኩኝ። ከዛ ያው ትምህርትም ልጄንም ትምህርት ቤት እያስገብቼ እያስተማርኩ ነው ያለሁት።
መቼ ጀመርክ?
2 ዓመት ምናምን።
ሲሳይ ከጀበና ቡና ባሻገር ሌሎች ብዙ ነገሮችንም ይሞካክራል።
ከቡና ውጭ ኮንስትራክሽን ላይ አለም ሰራለሁ፣ ኤሌክትሪክ መስመር ዝርጋታ ሰራለሁ፣ ጥገናዎችንም እንደዚሁ ተጨማሪ ስራዬ ነው ይሰራል። ዲሽም እንሰቅላለሁ፣ ሳትላይቶችን ሞላለሁ፣ ኳስ ቻናሎችን ቫንሽ፣ እንደዚህ ስራዎችን ሰራለሁ እየተንቀሳቀስኩ ማለት ነው። እቃዎችን ሙሏለን፣ ሁሉ ነገር እየሰራሁ ነው። ከቡና ውጭ ምንም እስካሁን ድረስ ውሃ፣ ኖርማል ውሃ ምናምን እሸጣለሁ እየሞላ እና ይኸው አንዳንድ ነገር እንትን እያለ ነው ከነ እየተንቀሳቀሱ ነው። ወደፊት እንግዲህ ከዚህ የበለጠ አስፋፍቼ ለመስራት እሞክራለሁ።
ለቡና መሸጫ በተከራየው ክፍል ውስጥ ለጥገና የመጡ የኤሌክትሮኒክስ እቃዎችም ይታያሉ። ሲሳይ በእነኚህ ዘርፈ ብዙ ክህሎቶችና ታታሪነቱ የራሱንና የቤተሰቡን ህይወት ያለ ችግር መምራት ችሏል። ለመኖሪያ ቤትና ለቡና መሸጫ ቤት ኪራይ በአጠቃላይ በወር 2000 ብር ያወጣል። ልጁን በወር 460 ብር እየከፈለ የግል ትምህርት ቤት ያስተምራል። አሁን በቁሳቁስ ቤቱን ከማሟላቱና ከጀበና ቡና ጎን ለጎን ቀዝቃዛዋ ለመሸጥ ከገዛው ግዙፍ ማቀዝቀዣ ወይም ፍሪጅ ባሻገር 6000 ብር መቆጠቡን ይናገራል። ይህ ሁሉ በ2 ዓመት ውስጥ የሆነ ነው። ባለፈው ሳምንት የዳሽን ባንክ ለስራ ፈጣሪዎች ባዘጋጀው ስልጠና ላይ ተሳታፊ የነበረው ሲሳይ በ50 ብር ካፒታል የጀበና ቡና መጀመሩ ሲታወቅ የአሰልጣኞችንም ትኩረት ስቦ ነበር። ይህም ሌላ ሲሳይ ይዞለት መጥቷል።
አቺ ሀሳብ የመጣቸው ስራ እንዴት ነው የጀመርከው በሚል ምንድን ነው ስራ ስባል ያ ቡና ምናምን ያፈላሉ እንዴ ወንድ ቡና ያፈላሉ በሚለው ላይ ተነስቶ ነው። ያቺ ቡና ከስንት ለጀመር ስለእንትን ስላ በዚያች አጋጣሚ ነው ሽልማት ላገኝ ይቻል። ወንድ ልጅ ተስፋ እንደማይቆርጥ ደግሞ አካል ጉዳተኛ ስለ አካል ጉዳተኝነት ሳይበግሬ ተነሳሽነት አለኝ ስለዚህ ስራ በዚህ ነው ይህን ስራ የሰራው ሽልማት ላገኝ ይቻል ማለት ነው።
በወቅቱ ስለተሞክሮ ስትናገር ያን ይዘው ልማት ምን ሽልማት አገኘ?
አሁን ሽልማት ያገኘሁት ወደ 15000 ብር አግኝቻለሁ። ያችን 15 ብሬ 15000 ብር ከዚህ የበለጠ አስፋፍቼ ሌላ ስራዎችን መደብር ለመክፈት አስባለሁ። ወደፊት ኤሌክትሮኒክስ መሸጫ መደብር አስፋፍቼ በዚህ በሙያዬ የታገዘ ሁሉ ነገር ለመስራት አስባለሁ። ከዚህ የበለጠ አሻሽዬ እኔ ደህና ደረጃ ለመድረስ ስንፈልገው አካል ጉዳተኛ ሳይበግረኝ ወደፊት እንደኔ አይነት አካል ጉዳተኞችን ሰብስቤ ስራ ፈጠራ ለነሱ ከዚህ የበለጠ ስራ ፈጠራ በደንብ አርቼ ኤሌክትሮኒክስ መደብርን ከፍታለሁ። ወደፊት አላማዬ ከዚህ የበለጠ አሰልጠኛ እነሱንም ስሬ መንግስት እነሱን አይቶ ቦታ እንዲሰጠኝ ለእኔም ቦታ አመቻችቶልኝ እንዲሰጠኝ ስንት ጊዜ ጠይቄ ሄጄ ፋይናንስ ተመላልሼ ዞር ብሎ የሚያየኝ አልቻለ ስንት ጊዜ እና እንደዚህ ታታሪ አካል ጉዳተኛ ሲገኝ እንደውም እኔ ብር ስጡኝ አላልኩም። ባለችኝ አቅም በአንሳ ብር እንደተነሳው ማንም አይቻለሁም እና በዚች ተነሳስፊነቴ መንግስትን ቦታ ሰጥቶን እንዲረዳ እንፈልጋለን።
አድማጮች፣ የሲሳይን ታሪክ በምስል ለመከታተል ከፈለጋችሁ ፌስቡክ እና ድረገጻችንን ብትጎበኙ ታገኙታላችሁ። ጋቢና ቪኦኤ መደመጡን ይቀጥላል። የአዲስ አበባ ዩኒቨርሲቲ የሎ ሙቭመንት ስርዓተ ጾታን በተመለከተ ከፍተኛ እንቅስቃሴ ከሚያደርጉ የከፍተኛ ትምህርት ተቋማት ክበቦች ውስጥ በዋናነት የሚመደብ ነው። ባለፈው ሳምንት በነበረው የፍቅረኞች ቀን ላይም የትምህርት መደገፊያ ለሚያስፈልጋቸው ተማሪዎች የሚውል ገንዘብ ለማሰባሰብ አበባና ቸኮሌት እንዲሁም ጌጣጌጦችን በመሸጥ ላይ ጊዜያቸውን አሳልፈዋል። የቡድኑ አባል የሆነችው ሩቲት ባረክ ስለ ገቢ ማሰባሰቢያው ትነግረናለች።
በየቫለንታይንስ ዴይ ማለት ነው በየአመቱ አበባ እየሸጥን አዲስ አበባ ዩኒቨርሲቲ ላሉ ተማሪዎች ስኮላርሺፕ ፈንድ እንሰጣለን ማለት ነው። ከ7 ዓመት በፊት ነበር የተጀመረው። ዘንድሮም የተለያዩ ካፍቴሪያዎች ክላስ ጋር ያለው ፎይ ፋይፍ ሎፍት ነበረን፣ ቦስተን ዴይ ስፓ፣ ከዛ ደግሞ የተለያዩ ኢንተርናሽናል ኦርጋናይዜሽኖች ስዊድሽ ኤምባሲ፣ ኢሲኤ፣ ኬር ኢትዮጵያ፣ እነዚህ ኦርጋናይዜሽኖች ውስጥ ነበር። በጣም ብዙ ስራ የሚጠይቀው የተለያዩ ሰዎች ኦርደር ያደርጉናል። ከዛ ነው ስከየድ እንደሊቨር እናደርጋለን። አብዛኛው ማአቸው ሁሉም በሚባል ደረጃ በዚህ ላይ ይሳተፋል ማለት ነው። አበባ እንዳለበት የተለያዩ የአበባ እርሻ ያላቸው ሰዎች ነው የሚሰጡን አብዛኛውን አበባ ማለት ነው። ስለዚህ እነሱ በነጻ የሰጡን አበባ እኛ አስተካክለን እንሸጣለን ማለት ነው። ከአበባ ውጪ ይሄ ካራሜላ ቾክሌቶች፣ የእጅ ብራስሌቶች፣ የተለያዩ ነገሮች እንሸጣለን አበባ ማለት ነው። ግን አበባውንም ከረሜላም ቸኮሌት ነው አብዛኛው በዶኔሽን ነው የምናገኘው ማለት ነው። ደሊቨሪ ያደረግን አበባ እየሸጥን አዲስ አበባ ዩኒቨርሲቲ ለሚገኙ ተማሪዎች ስኮላርሺፕ ፈንድ ለመስጠት ነበር እያደረግን የነበረው ማለት ነው።
በየአመቱ የፍቅረኞች ቀንን ታሳቢ በማድረግ አበባና ጣፋጮችን ተሸጦ ከሚገኘው ገቢ እንዲደገፉ የተመረጡ ተማሪዎች ትምህርታቸውን ከጀመሩበት ጊዜ አንስቶ እስከሚመረቁ ድረስ ድጋፉ የሚቀጥል ሲሆን በወር 200 ብር በአመት እስከ 2000 ብር ሂሳብ ድረስ ይሰጣቸዋል። በባለፈው አመት በተገኘው ገቢ 162 ተማሪዎችን መርዳት መቻላቸውን ሩት ገልጻለች።
30 ብር ነበር ሲሸጥ ነበር። አንድ ቡኬ ደግሞ አንድ ቡኬ ልክ አንድ ተማሪ አንድ አመት ለመርዳት አስበን ነበር እና 2000 እና 1500 ብር ነበር። እንግዲህ አንድ ተማሪ አንድ አመት ረዳለው ሲል ያን ቡኬ ልግዛት ይችላል ማለት ነው። አንድ በነጠላ ደግሞ 30 ብር ነበር ሲሸጥ የነበረው። አይ ከአስር ሺህ አበባ በላይ በሆኑ ሸጠናል ብዬ አምናለሁ። ሌላሙዘት ገቢ የሚያስተለፍ በዚህ ነው ፌብሪ ወር ብቻ ነው። ስለዚህ እንዳለ በዚህ የሚገኘውን ገቢ ቀጥታ ለስራ ተጽፋ ዘርሰትን ጀንደር ኦፊስ አማካኝነት አዲስ አበባ ዩኒቨርሲቲ ስላሉ ተማሪዎች አካባቢያቸው የሚረዳቸው እንደሌለ የሚያግዛቸው እንደሌለ ከቀበሌ አስመስክረው ይመጡና እሱ ምስክር ወረቀት ያስገባሉ። በዛው መሰረት የስራ ተጽፋ ቢሮ ይመርጥና ያስገባልናል እኛ ማለት ነው። ስለዚህ ብሩንም እነሱ በቃ ያገባሉ። እኛ መተላለፉን አለመተላለፉን ነው እንጂ የምናየው ተማሪዎቹ ማን እንደሆኑ ብዙ ጊዜ ያንም። አብዛኞቹ ተማሪዎች ሴቶች ናቸው፣ ሴት ወንዶችም አሉ። በባለፈው አመት የተገኘ ገቢ በየለው ሙመንት ኮላሽ ፈንድ 162 ተማሪዎች ይተረዳሉ። በአመት 2000 ብር በወር 200 ብር ይሰጣል ማለት ነው።
የዚህ አመት የገንዘብ ድጋፍ ተሰባስቦ አለማለቁን የምትናገረው ሩት አሁንም ቢሆን የበለጠ ተማሪዎችን ለመርዳት ፍላጎት ያላቸው ግለሰቦች እና ድርጅቶች እስከ ቀጣይ ሳምንት ድረስ የሎ ሙቭመንትን በጎፈንድሚ አማካኝነት መርዳት እንደሚችሉ አስታውቃለች። በዚህ ሳምንት ውስጥ የካቲት 12 ቀን ለ83ኛ ጊዜ የሰማዕታት ቀን ተከብሯል። በዓሉን አስመልክቶ ጋዜጠኛ ንጉሴ አክሊሉ የሬዲዮ ማስታወሻ አስተናግተው ነበር፣ እንደሚከተለው ይደመጣል።
ከ60 አመት በፊት ነው ጋዜጠኛው ልክ እንደ ዛሬ የካቲት 12 የሰማዕታት ቀን ላይ ልዩ ፕሮግራም ለመስራት ፈልጓል። ይህንኑ በጊዜው ለነበሩት ሚኒስትር አማክሯቸው በሐሳቡ ተስማምተው ቀጥል ብለውታል። ቀደም ብሎ ነበርና ዝግጅቱን ለማቀነባበር የፈለገው ድምፅ ላይብረሪ ገብቶ ለዝግጅቱ ተስማሚ የሆነ ዜማ ሲፈልግ ያጣል። ሬዲዮ ጣቢያውም ከተቋቋመ ገና 18 አመት ስለነበረው ድምጽ ላይብረሪው በሚገባ አልተደራጀ። በላይብረሪው ያለው እንደ ፉከራ ሽለላ ቀረርቶ ብቻ ነው። እንደውም ያን ጊዜ የኢትዮጵያ ሬዲዮ ዜናም ሆነ ሙዚቃ ፕሮግራም የሚያስተላልፈው ዘማሪያን ድምጻውያን ከሀገር ፍቅር ቲያትር ቤት መጥተው ስቱዲዮ ገብተው ቆመው ዘምረው ነበር በሰዓቱ ተገኝተው ላይቭ ያ ድምጽ የሚተላለፈው። ስለዚህ ድምጽ መቅረጫ አልነበረም። ይሄ ችግር ነበርና ጋዜጠኛው ብልክ ስለነበረ አገር ፍቅር ቲያትር ቤት ከዛው ከማስታወቂያ ሚኒስቴር ወጣ ብሎ፣ በነገራችን ላይ ያን ጊዜ አገር ፍቅርና ብሔራዊ ቲያትር ሁለቱም በማስታወቂያ ሚኒስቴር ስር ነበሩ፣ ወጥቶ ለአንዱ ድምጻዊ ያማክረዋል። ያ ድምጻዊ እኔ ያለፍኩበት እኮ ነው፣ ችግሩን እኮ አይቼዋለሁ፣ ያን ሁሉ የተከፈለውን መስዋዕትነት አይቻለሁ እኮ፣ እኔ ባጭር ጊዜ ውስጥ አዘጋጅቼ እመጣለሁ ብሎት ተነጋግረው ይለያያሉ። ድምጻዊው ዜማውን ሰርቶ አቀነባብሮ አዘጋጅቶ ለጋዜጠኛው ልክ በጊዜው ይሰጠዋል። ጋዜጠኛውም ያንን ተጠቅሞ ፕሮግራሙን በእለቱ በቀኑ የካቲት 12 ቀን ለአየር ለስርጭት ለሰው ጆሮ እንዲበቃ ያደርጋል። Oh, no.
ነበር
ታሪክ እንደሚታወቀው የካቲት 12 ቀን የሰማዕታት በዓል ግራዚያኒ በ1929 ዓመተ ምህረት የዛሬ 83 ዓመት ከአዲስ አበባ በተለይ ችግረኛ የሆኑ ሰዎችን 6 ኪሎ በሚገኘው በንጉሰ ነገስቱ ቤተ መንግስት እንዲሰበሰቡ አድርጎ ገንዘብ ይሰጣል ብሎ በብዙ ሺህ የሚቆጠሩ ነዳያን ችግረኞች በዚያ ቦታ ተሰብስበው እሱ ስለራሱ ብዙ ነገሮችን ይናገራል ይደሰኩራል ያወራል ያጫውታል ህዝቡ የሚጠብቀው ደግሞ ችግረኛ ስለነበረ አብዛኛው ገንዘብ ነው በዚህ ጊዜ በሀገር ፍቅር ስሜት የተቃጠሉት አብርሃም ደቦጭ ሞገስ አስገዶም ስሞን አደፍርስ የተባሉ ወጣቶች ግራዚያኒ ንጉሰ ነገስቱ ቤተ መንግስት ሰገነት ላይ ሆኖ ሲናገር ቦምብ ይወረውሩና ፍንጣሪው እሱን ይመታዋል ሌሎችም ይመታሉ በዚህ ንዴት እዚያ ያለውንም ህዝብ ሆነ ማንኛውንም የተገኘውን በጥይት በአካፋ በዶማ እንደውም ሰውን በየቤቱ እየተዘጋበት እየተቆለፈበት በሰዓት እንዲቃጠል አርጎ በሺ የሚቆጠሩ ኢትዮጵያውያን ያለቁበት የሰማዕታት ቀን ነውና ዛሬ ሊዘከር ይገባል ይህም ዜማ በዚህ አይነት መንፈስና ስሜት የተዘጋጀ መሆኑን ለትውልዱ ለማስረዳት ነው ያቀረብነው በዚያን ወቅት ቀንጌታ ይወፍታሄ ንጉሴ ባለቅኔው መችንባ ነበረሽ ከራሄል ያነሰ ንባ ንባ ይሆንም ጊዜው ካልደረሰ ብለው የተቀኙትም ለዚህ ነበር ሚኒስትሩ በ1953ቱ መፈንቅለ መንግስት ጊዜ የተገደሉት አቶ መኮንን ሀብተወልድ ጋዜጠኛው የኤርትራና የኢትዮጵያ ጉዳይ ተፈሪ መኮንን እንዲሁም የቀዳማዊ ኃይለ ሥላሴ መንግስት የተሰኙት ሶስት መጻሕፍት ደራሲ አምባሳደር ዘውዴ ረታ ሲሆኑ ድምጻዊው ለማ ገብረ ህይወት ነው አጃቢዎቹ ደግሞ የሀገር ፍቅር ማህበር ዘማሪያን ታሪክ የሰሩ ሰዎች ምን ጊዜም ሲታወሱ ይኖራሉ
አድማጮች ለዛሬ በድጋሚ እንድትደመጡ ያዝነላችሁ ፕሮግራሞች እነዚህ ነበሩ። ሰኞ በአዳዲስ ፕሮግራሞች ተመልሰን እንመጣለን። በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ ቪኦኤ ሃሪክ በትዊተርም እንዲሁ #ጋቢናቪኦኤ በመጠቀም አድርሱ። ፕሮግራሙን በመምራት አብራችሁ አምሽት ኤደን ገረመው ከአቀናባሪያችን ኤልያስ አስማረጋ ነበርኩ። ደህና ደሩ።
Shukuru abate fakir awrasha dekwa anate asfe